አድማጮቻችን እንደምን ዋላችሁ? ይህ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ እየተዘጋጀ የሚቀርበው የቲኬ ሾው ነው። የቲኬ ሾው ዘወትር ሐሙስ ከሰባት ሰዓት እስከ ስምንት ሰዓት በኢስተርን ስታንዳርድ ታይም ወይም ደግሞ አትላንታ ታይም እየተዘጋጀ የሚቀርበው አሁን ጀመረ። የቲኬ ሾው ከዘጠኝ ዓመት በፊት በአትላንታ ጆርጂያ በኤኤም ሬዲዮ ሲያስተላልፍ ከቆየ በኋላ ይሄ ኦንላይን ፕሮግራም ከጀመር ነው አሁን 13ኛ ወራችን ነው። ባለፉት 13 ወራት ብዙ ፕሮግራሞች አዘጋጅተናል። ብዙ አድማጮችም አግኝተናል ከየስቴቱ። አንዳንዴም እየደወላችሁ ማመስገናችሁ አንደኛ በጣም ላመሰግን እወዳለሁ። ስለተጠቀማችሁበት ደግሞ ደስ ይለኛል። እንዲሁም በሌሎች ጣቢያዎችም እየሰማችሁ ናችሁ። አንዳንዴም በተለይ ሂብር ሬዲዮ በዩቲዩብ የሚያስተላልፈው ብዙዎቻችሁ እንደሰማችሁት አውቃለሁ። ጥሩ ነው። እንደተለመደው እንግዲህ ዛሬ የማቀርበው የተለያዩ ፕሮግራሞች ነው ያሉኝ። አንደኛ አይአርኤስ መቼ ተጀመረ ከኢትዮጵያ ታሪክ ጋር አያይዘዋለሁ። ከዚያ በኋላ ደግሞ የደሞዝ ጉዳይ፣ የደሞዝ አከፋፈል ጉዳይ፣ የደሞዝ የሚቀነሱ ነገሮች እንደ ኢንካማችንና እንደ የቤተሰባችን ብዛት ነው። ደሞዝ እንዴት ነው የሚሰራው? ለምንድን ነው አንዱ ከሌላው ልዩ የሚሆነው? ምን ነገር አለ? ኢትዮጵያ ላይ ከሚደረገው የደሞዝ አሰራር ወይም ደግሞ ሱዳን ደርቻለሁ፣ ሁለት ሶስቱን ቦታ ሰርቻለሁ፣ ደሞዝ ልዩነታቸው ምንድን ነው በሚል ሰፋ ያለ መግለጫ ስለ ደሞዝ እገልጻለሁ። እንዲሁም ደግሞ በአሁኑ ጊዜ ሴሉላር ፎን የማይጠቀም ሰው ላይኖር ይችላል። ኦፍኮርስ ከተማ ምንኖር ማለት ነው፣ ገጠር ግን የማይጠቀሙ እንዳሉ አውቃለሁ። እዚህ አሜሪካ ማለት ነው ኢቭን ኖርት ጆርጂያ፣ ሳውት ጆርጂያ የማይጠቀሙ እንዳሉ አውቃለሁ። ሴሉላራችን የሚበዛው በየቀኑ ቻርጅንግ ያስፈልገዋል። ቻርጅ ሊሆን በየቀኑ የሚሆንበት ጊዜ ብዙዎቻችን ኢንክሉዲንግ ሚ ቻርጅ አደራረጌ መጥፎ እንደነበር እየተረዳኝ ነው። አሁን የሴሉላር ፎን ዩኒቨርሲቲ የሚባል ተቋቁሟል እና ዩኒቨርሲቲው ስለ ቻርጂንግ ጉዳይ እንዴት እንደሆነ ምን ማድረግ እንዳለብን ነግራችኋለሁ፣ ጊዜ ካገኘን ማለት ነው። ላልፈው የማልፈልገው ግን በቶዮታና ሌክሰስ የምትነዱ በተለይ በቅርብ ያሉ ሞዴሎች በ15ና በ16 ኤክስፔንሲቭ የሆኑ መኪናዎች የኤርባጋቸው እንደማይሰራ ቶዮታ ኩባንያ አግኝቶታል። የምትበዙት ኔክስት ማንት ማርች ደብዳቤ ሊደርሳችሁ ነው፣ ሪኮል ሊሆኑ ነው፣ ኤርባጉ አይሰራም። የኤርባግ ችግር ዲስካስ ካረኩት አሁን ወደ አራተኛ አመቴ ነው። ምክንያቱም ተካታ የሚባል የኤርባግ የሚሰራ ትልቁ የጃፓን ኩባንያ ብዙዎች መኪናዎች ኢንክሉዲንግ መርሴዲስ፣ ቢኤምደብሊው፣ ጃጓር፣ ሌሎችም ሆንዳ፣ ሸቭሮሌ በብዙ ሚሊዮን የሚቆጠሩ መኪናዎች ኤርባጉ ስለማይሰራ ሪኮል አድርጓል። ባለፈው አመት ይሄ ትልቅ ኩባንያ ባንክረፕሲ ዲክሌር አድርጎ ከአንዳንድ ሊያብሪቲዎች ነጻ ሆኗል። ግን ነጻ ቢሆንም ዲሎሮቹ በየጊዜው ሪኮል እያደረጉ ሜንቴናንስ እያደረጉ ነው። አሁን እንግዲህ ዛሬ ጊዜ ካገኘን እናገኝለታለን፣ ደግሞ አዘጋጀዋለሁ። ስለ ሪኮል ለሆኑት መኪናዎች እንነግራችኋለን። በፕሮግራማችን መሀል ደግሞ ዘመናዊ ይሁንና የቆዩ የኢትዮጵያ ውብ ዘፈኖች አሰማለሁ። በመጀመሪያ በ2017 አስቺር በተዘፈችው ደማም ቆንጆ የምትለውን ጥሩ ዘፈን አሰማችኋለሁ። ድምፁን ጎላ ላርገው ቢካውዝ አድቨርታይዝመንት እንዳይነው
Demam Thank you.
እሺ ደማም ቆንጆ የምትል ዘፈን ናት የ2017 ጥሩ ዘፈን ነበረች ለስለስ ያለች ነበረች እንግዲህ ስለ ደሞዝ ከመጀመሪያ በፊት ታክሱ መቼ ተጀመረ ነው ደሞዝ ሊኖር ይችላል ግን መቀነስ የተጀመረው መንግስት ማስከፈል የተጀመረው በጦርነት ምክንያት ነው የሚበዛው ታክሶች የሚጨምሩ ጦርነት በሚኖርበት ጊዜ ነው ምክንያቱም መንግስት ለማስተዳደር ያለውን ሁኔታ በሙሉ እንዲያካሂድ ሁለተኛ ነገር ደግሞ ተጨማሪ ወጪ የጦርነት ስላለ ታክስ በማስከፈል ነው የሚሆነው እንግዲህ እንደ ኢትዮጵያኖች ስታስተውሱ ደርግ በመጣ ጊዜ ታክስ ነበረን በኃይለ ሥላሴ ጊዜ ታክስ ነበረን ጥሩ ታክስ ሲስተም ነበር ባይ ዘ ወይ ግን ደርግ ከመጣ በኋላ ጦርነቱ እየተስፋፋ ስለመጣ ሰር ታክስ ጨምሮ ነበር ተጨማሪ ታክስ ለምሳሌ አንዳንዴ ምን ያደርግ ነበር በአመት የሚቀነስ ያንድ ወር ደሞዝ ይወስድ ነበር እሱም ራሱ ታክስ እኮ ነው በጦርነት የመጣ ነው እዚህም ሀገር ታክሱ የጀመረው በ1862 ዓመተ ምህረት ይህ በኢትዮጵያ ታሪክ በቴድሮስ ጊዜ ነው የተጀመረው አሁን 155 አመቱ ነው በተለያዩ ጊዜዎች እየጨመረ እየተቀየረ እየጠራ መጣ እንጂ ስርዓቷ የተጀመረችው ከ155 በፊት አመት በፊት በቴድሮስ ጊዜ ነው የተጀመረው የዛን ጊዜ በ1862 የታክስ ዲፓርትመንቱ ሲከፈት ምንድነው የተፈጠረው ኮሚሽነር ኦፍ ኢንተርናል ሬቨኑ ስሟ ኢንተርናል ሬቨኑ ናት የሀገር ውስጥ ገቢ ማለት ነው በ155 አመት ውስጥ አንድ ጊዜ ነው የተቀየረችው ጨመሩባት ኢንተርናል ሬቨኑ ሰርቪስ ሆነች ይሄ ለምንድነው መነግራችሁ ያለ በእኛ ሀገር ግን እንኳን 155 የቆየ የአሰራር ሁኔታ ሊኖርና 30 አመትም አይቆይ 17 አመትም አይቆይ ስርዓት በተገረሰሰ ቁጥር እንደ ማሻሻልና እንደ መቀየር መገርሰስ ነው እኛ የምናቀው አንድ ስርዓት ሲገረሰስ እድገት ያመጣል ስለዚህ አገር የሚያድገው ያለው ሁኔታ በማሻሻልና መጥፎ የሆነውን በመቀየር ጥሩ የነበረውን በመቀጠል ነው ከዚህ እንድንማር የምፈልገው ምንድን ነው እንደዚህ ሀገር ልንሆን አንችልም ቢኮዝ አሜሪካዊ አይደለም እኛ ኢትዮጵያውያን በሀገሩ ሁኔታ ደግሞ ይሄ ሜንታሊቲ የአንጎል የአስተሳሰብ ሁኔታ እንዲኖረን ያስፈልጋል ብዙ ፕሮሰስ ሄዷል በ1862 ዓመተ ምህረት ታክሱ ሲጀምር የመጀመሪያው 600 እስከ 10000 3% ነበር ግብሩ it is 155 years ago ነው የምላችሁ ከ10000 በላይ ለሚያገኙ በአመት ነው ይሄ በወርም ይሆን በአመትም ቢሆን ከ10000 በላይ ለሚያገኙ 5% ነበር ማለት አሁን በ155 አመት የአቺ 5% የነበረችው ወደ 39.5 ገብታለች በ155 አመት ናት እቺ ምክንያቱም ስርዓቱ እየተከታተለ ስለመጣ በየጊዜው ይቀያየራል at one time በ1867 ዓመተ ምህረት ከአምስት አመት በኋላ ህዝቡ አመጸ ህዝቡ ይሄ ታክስ አያስፈልገንም አንከፍልም ማለት ግን ህዝቡ አይደለም ያመጣው ኮንግረስ ነው ይለወጣው ኮንግረሱ የኛ ህዝብ በየቦታቸው ማለት ነው የነበረው ስላልፈለገው ኮንግረስ እንዲቆም አደረገው ይሄን ታክሱ ማለት ነው now ታክስ በሚቆምበት ጊዜ ገቢ ይቆማል ገቢ በሚቆምበት ጊዜ መንግስት ስራውን ሊያካሂድ አይችልም ኮንግረስ ስለወሰነው ፕሬዚደንቱ በስልጣኑ ሊያቆየው አልፈለገም ሰው ምን ተደረገ ኮንግረስ እና ፕሬዚደንቱ ማለት ነው የወሰኑት ምንድነው መጠጥ liquor beer wine እና ትምባሆ ማስከፈል ጀመሩ ስለዚህ ታክሱ ከገቢው ሳይሆን ከሚመጣው ኢንካም ሳይሆን ሊከር በመንገዛበት ጊዜ ወይም ደግሞ ቢር በመንገዛበት ጊዜ ወይም ዋይን በመንገዛበት ጊዜ ተባከ በመንገዛበት ጊዜ ማስከፈል ጀመሩ ገበያቸውን ያገኙ ጀመረ ከዚያ እንደገና ኮንግረስ ወስኖ አሁን ያለነው ስርዓት ለረጅም ጊዜ ይሄደ ነው ይሄዳል ደግሞ ይሄ ታክስ የሚወስነው ህዝቡ ሲሆን የሚያጸድቀው ኮንግረስ እና ሴኔት እንዲሁም ደግሞ ፕሬዚደንቱ ናቸው ባለፈው ወር የነበረው ክርክር ሰምታችኋል እዚህ ጋር እንደ ትምህርት ልንወስደው የምንችለው ግን ምንድነው ስርዓቱ በሚገፋበት ጊዜ ስርዓቱ በሚቀጥልበት ጊዜ ስርዓቱ እየተሻሻለ በሚሄድበት ጊዜ ሁኔታዎች እየታረሙ ለመንግስት አሰራሩ ደግሞ ቀና የሆነ ይሄዳል ማለት ነው now ይሄ በደፈናው ሲሆን ደሞዝ ነው እንግዲህ አንዱ ኢንካም ሰራተኞች ማለት ሶስት አይነት ደሞዝ አለ አንደኛው ሰልፍ ኢምፕሎይድ ለሆኑ ሰዎች የሚሰሩት ነው ሰልፍ ኢምፕሎይድ የሆኑ ሰዎች በራሳቸው ኢንካማቸውን ያረጋሉ ቢፈልጉ በየኮርተሩ በየሶስት ወሩ ግብር ሊከፍሉ ይችላሉ አስቀድመው ቢፈልጉ ደግሞ at the end of the year መጨረሻው አዲሱ አመት ሲከፈት ግብራቸው ይከፍላሉ ማለት ነው ሰልፍ ኢምፕሎይድ ናቸው እነዚህ ሌሎችም በኩባንያቸው ተቀጥረው የሚሰሩም አሉ እነሱም ይከፍላሉ ማለት ነው ደሞዝተኛው ግን በጣም ሰፊ በሆነ መንገድ ነው የሚከፍለው now እያንዳንዱ ሰራተኛ ሲቀጠር ገና ሀብሎ ሳይጀምር W4 የሚባል ፎርም አለ ይሄ W4 every employee የሚሞላው ፎርሙ በጣም ቀላል ነው first name middle name last name አለው ከዚያ ቀጥሎ ሶሻል ሴኩሪቲ አለው ከዚያ አድራሻ አለው ከዚያ በኋላ የጋብቻ ካለውና ከሌለው ሜሪድ ከሆነ ሜሪድ ላይ ሲንግል ከሆነ ሲንግል ላይ ማለት ከዚያ ምን ያህል ዲፔንደንስ አለ ይላል 1 2 3 እንደ ቤተሰባችን ዲፔንደንት ቁጥር እናስገባለን ከዚያ በኋላ ደሞዙ በሚሰጠን ጊዜ ይቆጥራል ማለት ነው now ይሄ ደሞዝ ባስቀመጥነው ፎርም ስለሆነ አንዳንዴ የሚበዛው ሰው ስህተት ያረጋል ለምሳሌ ያገባ ሜሪድ ያለ እንደሆነ እኔና ሚስቴ ነው የምንለው ያለን ሁለት ሰዎች እየቆጠርነን ሴትዮዋ ደግሞ ሚስቱ ስራው ላይ ስትሄድ ሜሪድ በምትልበት ጊዜ እኔና ባሌ እያለች ነው ሁለቱ ሲደመሩ ግን ተውየው ሁለት ብሏል ሚስቱም ሁለት ብላለች ስለዚህ አራት ክሌም አድርጓል ማለት ነው እቤት ውስጥ ያሉት ግን ሜሪድ ሁለት ብቻ ናቸው ባልና ሚስት ብቻ ናቸው ሰው አንዳንድ እንዲያውም ገፋ ያደረጓትና ሜሪድ አንድ ልጅ ካላቸው one ይላል ወይም ሁለት ካላቸው ሁለት ይላል so ባልዮ ምሄድና ምሽራበት ቦታ married two ይላል ሰምስ ምሽራበት ቦታ married two ትላለች how this is very interesting ቤቱ ውስጥ ያሉ አራት ሰዎች ናቸው claim እናደርገው ያለ ግን ስምንት ሰው ነው because ባልዮ married በማለቱ እኔና ሚስቴ ይያለ ነው ሚስት ደግሞ ሜሪድ በምትልበት እኔና ባሌ እያለች ነው ኦኬ አራት ገቦ ሁለት እያንዳንዳቸው አስቀምጧል ባልዮም ሁለት አግኝቷል ሚስቱም ሁለት አግኝታለች አራት ስንት ክሌም ያረጉ ናቸው አሁን ስምንት ክሌም ያረጉ ናቸው በሪያሊቲ ግን አራት ብቻ ናቸው ስለዚህ W4 በምናስገባበት ጊዜ married ካል 0 ማድረግ አለብን 0 ካደረገው dependent የለኝ ማለት ነው ስለዚህ ሁለት ብቻ ይሆናል ማለት ልጆቹ አንዱ ሰው ብቻ ነው እንጂ claim ያረጋቸው ሁለቱ claim ያረጓቸው ሁለቱ claim ካረጓቸው ልጆቹ double ይሆኑ ናቸው እኔ ሁለት ልጆች አሉኝ ካል ኦኬ ሁለት ልጆች አሉ ሚስቴ ሁለት ልጆች አሉኝ ካለች አራት ሆኖ ማለት እኮ ነው ልጆች ግን ሁለት ናቸው so w4 በምንመላበት ጊዜ ምን መሙላት አለብኝ ብለን ለአካውንታንታችን መንገር መጠየቅ ይኖርብናል ይሄ የማያውቅ አካውንታንት ከሆነ ችግር አለው ማለት ወደ ሌላ ትጠይቃላችሁ ማለት ነው because at the end of the year ብዙ ውስብስብ ያመጣል አንዱ 2000 ሲያገኝ አንደኛው ይከፍላል ለምን ነው ምንም ምከፍለው ብሎ ይናደዳል ነው መናደድ የለብም የሞላው ፎርም ነው ስትለው ማንዳንዴ አይገባቸው ልክ እንደኔ እኮ ነው ያለው ገሌ እንደኔ ነው ይላል ነው 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 ጓደኛ ወይም ደሞ የምታውቀው ሰው ደሞዝ ላይ ምን እንዳስቀመጠ አናውቀው አንዳንዴ መጀመሪያ ገባ ነው ፎርም ስለሆነ ከአምስት አመት በኋላ ምን እንዳደርግም አናውቀውም W2 ሲኖር ለማወቅ እንችላለን ይሄ W4 በየጊዜው አፕዴት ልታረጉ ትችላላችሁ በየጊዜው ለመቀየር ይቻላል ውጭም አካውንታንታችሁ ጋር ሄዳችሁ W4ው ልትሞሉ ትችላላችሁ ለምሳሌ አንድ ግለሰብ ሲንግል ነው ያለው ማኪት ነው ናት ሲንግል single ብሎ ሞልቷል dependent የለውም በሚያገባበት ጊዜ married መሆኑም married ብሎ ሊሞላ ይችላል ግን አንድ እንዳይል 0 ይላል ማለት ነው ልጆች ከወለዱ ደግሞ አንደኛው claim ያረጋቸዋል ስለዚህ ይሄ W4 አንዴ እንዳስገባ ነው የሚቀመጥ ነገር አይደለም በየጊዜው updated ሊሆን ይችላል W4 የሚያስቸግር form አይደለም ምታውቁት አካውንታንት ካለ ሊያግዛችሁ ይችላል anywhere in the united states ካላችሁ የW4ው አመራል የታክሳችሁ ጉዳይ ትንሽ ውስብስብ ከሆነ በቲኬ አካውንቲንግ ኤን ታክስ ሰርቪስስ ደውሉልን ተካነን ቲኬ ባሉኝ ተካከለለ ከሚሎን የመጣው ቲኬ በስልክ ሁሉ ኢንስትራክት ላደርጋችሁ ይችላል ላግዛችሁ ይችላል of course busy ከሆንክ ደግሞ busy ላችኋለሁ እንዳትናደዱ አንዳንዴ በጣም ቢዚ ነን ስልካችን ሁሉ ብዙ ደወል ነው ያለው ብዙ ገንዘብ የለውም እንጂ ደወል ይደወላል ሰው ለማገዝ እንችላለን W4 very important at any time ደሞ ይቀየራል ና W4 የእናንተን ሁኔታ ተሞልቷል አንዳንዴ ላይፋችን ሊቀየር ይችላል ወደ ሌላ ሙቭ ለማድረግ እንችላለን ወይም ደግሞ ልናገባ እንችላለን ሚስታችን ወዳለችበት ቦታ ሙቭ ለማድረግ እንችላለን ሴትዮዋ ደግሞ ባሏ ወዳለበት ቦታ ሙቭ ልታደርግ እንችላለች አንዳንዴ ደ ሴም ኩባንያ ወደ ፈለግነው ቦታ ትራንስፈር ሊያደርገን ይችላል አድራሻ የመቀየር ግን የድርጅቱ ግዳጅ ሳይሆን የእናንተ ግዳጅ ነው W4ው አፕዴት ካላረጋችሁ W4ው አፕዴት ካላረጋችሁ W2ዋችሁ at the end of the year የሚለው ምንድን ነው ሰራተኛው አድራሻው አፕዴት ካላረገ ወደ ድሮ ትልከዋለህ ነው የሚባለው። መልአክ ነው የW4 አምን W2 መጨረሻ የሚሰጥ ለሰራተኛ ማለት ነው። አይጠፋም because የተሰጠው ግለሰብ እዚያው ቦታ ካለ ፖስተኛው ሜልማኑ ኢቭን ሴኮንድ አፓርትመንት ብትሄዱ አንድ አፓርትመንት ወደ ታች ወይም ወደ ላይ ብትሄዱ አይወስዳትም፣ መመለስ አለበት። የW2 ሪዛልት ለማንም ሰው አይሰድም። ሰውየው አድራሻው አፓርትመንት 1 ኖሮ አፓርትመንት 2 እንኳን ቢገባ በህግ ያስገድደዋል፣ ፖስተኛው ፎርወርድ አያደርገው። ስለዚህ አፕዴት የማድረግ ግዴታ የእናንተ ነው ማለት ነው። እና ምንድን አሁን ሁለቱንም አያይዣቸዋለሁ። አንደኛ ደሞዛችሁ ቤዝድ የሚሆነው በሞላችሁ W4 ነው። W4 መቀየር ካለበት አት ኤኒ ታይም በማንኛውም ጊዜ በወር 2 ልትቀይሩ ይችላላችሁ፣ በአመት 5 ልትቀይሩ ይችላላችሁ። እስከ ተቀየረ ድረስ መቀየር አለባችሁ። የምትቀይሩት W4 የምትቀይሩት W4 ለማንም አይሰጥም፣ ለማኔጀሩም አይሰጥም። ፔሮል ዲፓርትመንት ፎርዋርድ የምታረጉት ቢኮዝ አንዳንዴ ማኔጀሩ ላያውቅ ይችላል። ግን ከጠየቃችሁት ወዴት መሄድ እንዳለበት ወዴት መንቀሳቀስ እንዳለበት ስለሚያውቅ ወደ ፔሮል ነው የሚላከው። አንዳንዱ ኩባንያዎች ጆርጂያ ቢሆኑ ፔሮል ዲፓርትመንቱ ፍሎሪዳ ነው ያለው፣ ላይክ ፐብሊክስ። አንዳንዱ ኦሃዮ ነው ያለው፣ ላይክ ክሮገር። ሶ ቤዚክሊ ኩባንያው ፔሮል ዲፓርትመንቱ የት እንዳለ ትነግሩና ወይም ፋክስ ይሆናል ወይም ደግሞ ሜይል ይሆናል። W4ሩ ከቀየራችሁት ምናልባት አንድ ፔይቼክ ወደ ኋላ ይቀራል እንጂ ወዲያው ነው አፕዴትድ የሚሆነው። አሁን በቲኬ አካውንቲንግ ኤንድ ታክስ ሰርቪስ የምንሰራላቸው ኢሚዲየትሊ አድራሻው በሚቀየርበት ደውለው ከነገሩ ልንቀይረው እንችላለን፣ ምክንያቱም ሰራተኞቹ ስለምናውቃቸው ነው። ኦፍኮርስ የማያውቅህ ከሆነ ግን ፎርማሊ በመስሪያ ቤቱ መምጣት አለበት። ወዲያው ነው የምንቀይረው፣ ምክንያቱም አድራሻው ለመቀየር የሰውየው ፍላጎት ብቻ ነው። አድራሻ በዚህ በኩል ቀይረው ካለ እንቀይረዋለን። ዩዥዋሊ ግን የሚመጣው በማኔጀር ነው የምናደርገው፣ ምክንያቱም አንዳንድ ጊዜ ደግሞ የሰውየውን ድምፅ ስለማናውቀው ማለት ነው። ለመቀየር ይቻላል እና W4ሩ ለምናገኘው ገቢ ወሳኝነት አለው ማለት ነው። ና ዘጋ ላይ ያይዛት እና አሁን በ2018 ሴኔት ሪፐብሊካንስ ልበለው እና ፕሬዚደንቱ የፈረመው የቼንጅ ኦፍ ኢንካም አለ፣ ታክሱ ተቀይሯል። በእናንተ በኩል መቀየር ያለበት ነገር አለ ነው? ምንም አይቀየርም። ሁኔታችሁ ከተቀየረ ይቀየራል። ሁኔታችሁ ሲቀየር ስላችሁ ግን ምንድን ነው? ሲንግል የነበራችሁ ሰዎች አግብታችሁ ከሆናችሁ ወደ ሜሪድ መቀየር አለበት። አድራሻችሁ ደግሞ ወደ ሌላ ሄዳችሁ ከሆነ ለምሳሌ አንድ ካውንቲ የምትኖሩ ኑራችሁ ወደ ሌላ ካውንቲ ሙቭ ካደረጋችሁ አድራሻችሁን አፕዴት ማድረግ አለባችሁ እንጂ ለአዲሱ ለትራምፕ ታክስ ልበለው ታክሱ አልወደውም ባይ ወይ ብዙ ምክንያቱን ይኛሉኝ ለመቀየር የግድ መቀየር የለባችሁም እያልኳችሁ ነው። አይ ቲንክ ብዙ የተናገርኩ ይመስለኛል። እስቲ ሌላ ዘፈን ላምጣና ትንሽ እስክስታ ያማረኝ ይመስለኛል። ትግርኛ የትግራይ
አድማጮቻችን ትንሽ እዚህ እናቋርጣለን። በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ የሚሸጡ ሁለት ቢዝነሶች አሉ። አንደኛው ሳውዝ ካሮላይና ነው። እሱም የሁካ ስቶር ነው። ፉሊ ፈርኒሽድ ነው። ባለቤቱ ኦውነሩ ሙቭ ሊያደርግ ስለፈለገ እንደ ቢዝነስም ሊሸጠው ይችላል፣ እቃዎቹ ደግሞ ለመሸጥ ይችላል ማለት ነው። ሙሉ የሁካ ሁካ እንግዲህ በአማርኛ የለንም ሁካን የሚባለው ቴቤኮ ቦታ ማለት ነው። እቃ ወይም ደግሞ ስቶሩን ለመግዛት ከፈለጋችሁ በስልክ ቁጥራችን ደውል ማለት ነው። ሁለተኛው ደግሞ የሄር ስታይሊስት ነው። ይሄም በጣም በጥሩ ሁኔታ ያለ ነው። እዚህ አትላንታ ነው የሚሸጠው ያለ ቦታ ማለት ነው። አራት የወንዶች ወንበር አሚን የሴቶች ወንበር ሶስት የወንዶች ወንበር ያለው ነው። ሰባት ስታይሊስትስ በአንድ ጊዜ ሊሰሩበት የሚችሉ ነው። ኢኩፕመንቱ በጣም ብራንድ ኒው ነው። ቤቱ ንጹህ ነው በጣም ኦፕሬሽን ላይ የነበረ ነው። ሎኬሽኑም ጥሩ ሾፒንግ ሴንተር ላይ ነው ያለው። ፉሊ ፈርኒሽድ የሆነ ሄር ሳሎን ነው እሱም የሚሸጥ አለ። እንግዲህ የሁካ ቤቱን ከፈለጋችሁ ወይም ደግሞ የሄር ስታይልሱን ከፈለጋችሁ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ 404-315-1010 እዚህ ቢዝነስ ለመግዛት ከፈለጋችሁ ከዚህ በኋላ ብዙ የሚቀጥል ማስታወቂያ እናደርጋለን፣ ደውሉልን፣ እናነጋግራችኋለን። ስትደውሉ ፕሊዝ ሲሪየስ ባየርስ መሆን አለባችሁ። ቢካዝ መቶ ቢደወል ስራችንን ትንሽ ያቋርጠዋል። ለማንኛውም ነገር ጥያቄ ጠይቁንና እነግራችኋለን። እሺ፣ ይሄ በቲኬ አካውንቲንግ ኤንድ ታክስ ሰርቪስስ ያሉ ክላያንቶቻችን ናቸው፣ በደንብ እናውቃቸው ናቸው። ቢዝነሱን እናውቀዋለን፣ እንገልጽላቸዋለን። እሺ፣ እንግዲህ ወደ ፕሮግራሙ ልቀጥል።
ሰው ነኝ እኔ። ትግርኛም አማርኛም ሙራግኛም እወዳለሁ። ኢትዮጵያ ዘፈለን የተፈኘ ነው ግሪችኛዋን ስመዋደ
I'm not afraid.
ጥሩ የትግርኛ ዘፈን ነበረች። አንድ ከሚያስደስተው ብዙ አርቲፊሻል ጌጥ የላት። ቲፒካል የሆነው የትግራይ ባህል ጸጉሯ ላይ፣ አንገቷ ላይ፣ ልብሷ በሙሉ ትራዲሽናል በሆነ መልክ ነው የቀረበችውና ዊ ሚስ ዲስ ዋን። እኔ ቪዲዮ እየታየ ነው የምሰማው፣ ለእናንተ ኦፍ ኮርስ ድምፁ ብቻ ነው የሚሰማችሁ። ዋን ታይም ሜቢ በቪዲዮም እናሰማችሁ እንሆናለን። ግን ጀምረነውም ነበር ትንሽ የቴሌፎኖቹ ደከም ያለው በመሆናቸው አንዳንዱ ሊያመጣው ስላልቻለ ነው ወደ ኦዲዮ የቀየር ነው። ኦኬ፣ ስለ ዘፈኑ እዚህ ጋር ላቁምና ይሄ ደመወዝ ዳብሊው ፎር የምንሞላው እንደ ምንጠውራቸው ሰዎች ነው ምንከፍለው። ብዙ የሚጠወሩ ሰዎች ካሉን ሌስ ነው የምንከፍለው። ሲንግል ከሆን ደግሞ ብዙ ነው የምንከፍለው። ይህም የሆነበት ምክንያት ልጆች ያላቸው ሰዎች ኑሯቸው ይከብዳቸዋል። ስለሚከብዳቸው ሌስ ታክስ መክፈል አለባቸው ነው የሚባለው። እንዲያውም ሌስ ታክስ ብቻ ሳይሆን ያልከፈሉትና ያልሰሩበት ኤርንድ ኢንካም ክሬዲት ሁሉ ይሰጣቸዋል። ሶስት ልጆች ወደ 6400 በአመት ያገኛሉ። ይሄ በየጊዜው እየጨመረ የመጣ ነው እንጂ ድሮ ሌስ ነበር፣ ወደ 2000 የነበረበት ጊዜ ማቃለው። ግን ኑሮ እየከበደ በሚሄድበት ጊዜ አጃስትመንት እያደረጉ አመጡት ማለት ነው። ናው ይሄ አይነት የደሞዝ ልዩነት ያለው ክፍያ ለማድረግ በኢትዮጵያ ተጀምሮ ነበር። ፋክት አስታውሳለሁ፣ ባልሳሳት በ1971 እስከ 72 ሰከንድ ይር እያለሁ ማለት ነው አዲስ አበባ ዩኒቨርሲቲ ዶክተር እሸቱ ጫሌ ኢኮኖሚስት የነበረው ግሩም ሰውዬ ናቸው። በጣም ለሀገር ከመያስበው አንዱ ነው። በፊልዳቸው ብዙ ኮንትሪቢዩት አድርጓል። አንዱ ለመንግስት ከጠየቁት ምንድነው በዚያም ጊዜ አንዳንድ ሰዎች ሲንግል ሆነው ደሞዛቸው ከመጠን በላይ ስለሆነ መጠጥ ላይ ሲያጠፉት፣ ሌላ ነገር ላይ ሲያጠፉት፣ አንዳንዱ ደግሞ ብዙ ልጆች ወልደው እንኳን ሊጠጡበት እንኳን ሌላ ጋር ሊያጠፉትና በየወሩም አይበቃቸውም የሚል ነበር አርጊመንቱ። እንደዚህ ሀገር አይደለም ታክስ ይፈል ነው ቤተሰብ ያለው ሌስ እንዲከፍል፣ ቤተሰብ የሌለው ደግሞ ሞር እንዲከፍል ነው። ቢኮዝ በኢትዮጵያ ሁሉም ሰው አንድ አይነት ደሞዝ ካለው 300 የሚያገኘው ዘ ሴም ነው የሚያገኘው። 10 ልጆች ይኑሩት፣ አንድ ልጅ ይኑረው ወይም ሲንግል ይሁን፣ ኢንፋክት አንድ ቴብል ነው ያለን ኢትዮጵያ በዚያን ጊዜ ማለት ነው። አሁንም እንደዚያ ነው የሚሆነው። ስለዚህ 325 የሚያገኝ ያቺ የተቀነሰችው ተቀንሳ 280 ምናምን ብር ወይም 270 ብር ያገኛል። 6 ልጅ የሚያለው 300 ምናምን የሚያገኝ ከሆነ ያቺ 260 ብር ወይም 280 ይዘው ነው የሚሄደው፣ ዘሴም ነው የሚሄደው። ሶ ፕሮፖዛሉ እንደዚህ ሀገር ታክሲ ሪተርን ለማዘጋጀት ሳይሆን የኢንካም ታክሱ መቀነስ ነው ፕሮፖዛል የነበረው። በዛን ጊዜ የነበረው መንግስት የኃይለ ሥላሴ መንግስት ግን ደግፈውታል፣ አቅማችን ግን አይፈቅደውም ነው ያለ። እውነታቸው ናቸው ደግሞ። ምክንያቱም ኢትዮጵያ ውስጥ አንድ ግለሰብ ወይም አንድ ቤተሰብ ምን ያህል ልጆች እንዳሉት የተመዘገበ ነገርም የለንም፣ ቁጥር የሚያሳይ ነገርም የለንም። አንዳንዴ 2 ልጆች ይኖሩታል፣ የዘመዶቹ 10 ከእሱ ጋር ሊኖሩ ይችላሉ። ዳኪሜንት የለንም ነው የተባለው። መንግስት ያለው ምንድን ነው? ዳኪሜንትድ የሆነ ነገር ስለሌለን የተለያየ የኢንካም ብራኬት ስለማንትን ታክስ ስለማድረግ አንችልም ብሎ መልሱ ተሰጥቷል። አይ ሪመምበር ዳት አይ ቲንክ 2ኛ አመት ኦር 3ኛ አመት ነበር፣ ቬሪ ላይክሊ 2ኛ አመት ነው ዊች ኢዝ 1971-72 ይሆናል ማለት ነው። እዚህ ጋር ግን ሊሰራ የሚችለው ለምንድን ነው? እያንዳንዱ ግለሰብ ልጅም ይሁን አባትም ይሁን ዘመድም ይሁን እናትም ትሁን ሁሉም ሶሻል ሴኩሪቲ ስላለ የት እንዳለና ለመንቀሳቀስ የሚችልበት ሁኔታ ለመቆጣጠር የሚቻልበት ሁኔታ አለ። ቢኮዝ ሶሻል ሴኩሪቲው አይደንቲፋይ ያደርገናል። ሶሻል ሴኩሪቲው ስንንቀሳቀስም ያለንበት ቦታ ሊያሳይ ይችላል፣ ወይም ደግሞ ዳኪሜንት አምጣል የሚባለው። ለምሳሌ እኔ አላባማ ኖርክ ብል የአላባማ ሬዚደንሲ መኖር አለበት፣ ድራይቪንግ ላይሰንስ የአላባማ ማለት አለበት፣ ሌላም ዳኪሜንት መኖር አለበት። ኢዚ ነው እዚህ ለማግኘት። ሶ ይሄ ዲፐንደንቶቹ መኖራቸውና አለመኖራቸው የሚያሳያለ። ለምሳሌ ልጃችን ወይም ልጄ እኔ ጋር ነው የምትቀመጠው ብን የትምህርት ቤቱ ዳኪሜንት አለ፣ ዶክተር የሚትሄድበት አለ፣ አንዳንድ ነገሮች ወረቀት አሏል። ይቻላል። ኦልዌይስ ፕሩፍ አለ እዚህ። ስለዚህ ታክሱ ፋይል በሚሆንበት ጊዜ ትራክ ዳውን ለማድረግ ይቻላል። ማስረጃዎቹ አምጣ እኮ ነው የምትባለው። ለምሳሌ አንዱ እዚህ ሆኖ ቴክሳስ ያለችውን ልጁ ክሌም ቢያደርግ እዚህ ጋር መኖሯን አምጣ እኮ ነው የሚባለው። ምንም ሰርቲፊኬት አያስፈልግም። ብዙም ትኖርበት ወይም የትምህርት ቤቱ ወይም የሌላም ሁኔታ ማስረጃዎች ካላመጣ አይቀበሉትም። ኢዚ ነው ለማለት ነው። ና ደሞዝ እዚህ እንደኛ ሀገር በወር አይደለም፣ በሰዓት አለ። ዴይሊ በየቀኑ የሚያገኙ ደሞዝ ቴብል አላቸው። በየሳምንቱ ይከፈላል፣ በየሁለት ሳምንቱ ይከፈላል፣ በየወሩ ይከፈላል፣ በየሶስት ወሩ ይከፈላል፣ በየስድስት ወሩ ይከፈላል፣ በአመት ይከፈላል። ለሁሉም ቴብል አላቸው። በየቀኑ የሚከፈለው ሰው የቀን ታክስ ቴብል አለችን። አገራችን ግን ያለችን አንድ ቴብል ብቻ ናት። አሁን አላውቀውም ኦፍ ኮርስ እንደዚያ እንደሆነ፣ ግን አይ ቲንክ የተሳሳትኩም አይመስለኝም። ባይ ዘ ዌይ ኦልሞስት አፕ ቱ ዴት ነኝ በኢትዮጵያ ታክስ። ታክሲቱ ሁሉ ተመሳሳይ ነው ከኛ ጋር። ኦፍ ኮርስ ኮሌክሽኑ ዲፍረንት ነው። ለእያንዳንዱ ቴብል አለው፣ ክላሲፊኬሽን አለው። በየቀኑ የሚከፍላቸው ሲንግል ከሆኑ ይህን ያህል ይከፍላሉ፣ ሜሪድ ከሆኑ ይህን ያህል ይከፍላሉ፣ ሜሪድ ሆኖ ሁለት ልጆች ካላቸው ይህን ይከፍላሉ፣ ሜሪድ ሆኖ ሶስት ልጆች ካሏቸው ይህን ይከፍላሉ፣ ሜሪድ ሆኖ አምስት ዲፔንደንት ካላቸው። ዲፔንደንት አንዳንድ ጊዜ ልጅ ብቻ አይደለም፣ አባትም ሊሆን ይችላል፣ እናትም ልትሆን ይችላለች፣ አክስትም ሊሆን ትችላለች፣ አያትም ልትሆን ይችላለች። በስጋ ዝምድና ያለን ሰዎች ልንሆን ይችላለን። በስጋ ዝምድና ከሌለን ደግሞ አዘር ይባልና ዲፔንደንት ይሆናል። ለምሳሌ አንድ የምን በክፋት መጥፎ ሁኔታ ላይ ያለ ሰው እኛ ቤታችን አምጥተን እኛ ጋር የሚኖር ከሆነ አዘር ተብሎ ዲፔንደንት ይሆናል። ሶሻል ሴኩሪቲ እንዲኖር ያስፈልጋል። ምን ያህል ቤታችን ላይ እንደተቀመጠ ታክሲ ተርኑ ላይ ይገባል። ባይ ዘ ወይ ታክሲ ተርኑ ላይ ብዙ ሰዎች እንደሚያደርጓት አለችም፣ አንድ ወር ነው የተቀመጠው፣ ሁለት ወር ነው የተቀመጠው፣ ስድስት ወር ነው የተቀመጠው የሚል ኢንስትራክሽን አለው። ብዙውን ጊዜ አንዳንድ ሰዎች በብዛት የሚያመጡ ምንድን ነው 12 ወር ተቀምጠዋል የሚሉ ናቸው። ለምሳሌ እዚህ የምንኖር ሰዎች ልጃችንን ወደ ኢትዮጵያ ልከ ነው ኢትዮጵያ ውስጥ ከስድስት ወር በላይ ቢቀመጥ ለእርንድ ኢንከም ክሬዲት ብቁ አይደለንም። እንደገና ደግማታለሁ። ልጃችን ወደ አገር ልከ ነው ከስድስት ወር በላይ ኢትዮጵያ ቢቀመጥ ክሌም ለማድረግ እንችላለን። ግን አራት ወር ነው የተቀመጠው ካል ያቺያንን ኢንካም ክሬዲት በብዛት አናገኛት። ቢኮዝ ህጉ የሚለው ምንድን ነው? ልጁ አሜሪካ ውስጥ ከስድስት ወር በላይ መቀመጥ አለበት። አሜሪካ ውስጥ ብቻ ሳይሆን ክሌም ከሚያረገው ወላጅ ከስድስት ወር በላይ እየተቀመጠ ነው የሚለው። ከስድስት ወር በታች ከተቀመጠ ክሌም ለማድረግ አንችልም። ናው ሶ ቤዚክሊ ምንድን ነው የምለው ያለው? ፔሮሉ የራስ ሚን ፔሮሉ እንደፈለግ ነው የምንመላው። አምስት ያለ ልጅ አለኝ ብንል አምስት ይቀበለዋል፣ አይከራከርም። አራት ልጆች አለን ብለን ዳብሊው ፎሩ ላይ ብንሞላው አይከራከረን መንግስት። ኦንሊ ታይም የሚከራከረን 12 ልጆች አሉኝ ካል ሁለት ሴቶች ቤቱ ላይ እንዳይኖሩ አይአርኤስ ቼክ ለማድረግ ይችላል። ምክንያቱም አንዳንዴ ፖሊጋሚ አለ፣ ከአንድ በላይ ሴት የሚያገቡ ሰዎች ስላሉ ነው። ስለዚህ የሚያጠራጥር ቁጥር ከሆነ መንግስት አይአርኤስ ሊጠይቀን ይችላል። ምክንያቱም ብዙ ሴቶች እንዳናገባ ነው። ቢኮዝ ባይ ዘ ፌዴራል ሎው ብዙ ሴቶች ለማግባት አንችልም እዚህ ሀገር። ኤክሰፕት አንድ ሴት አለች፣ እሷንም አልነግራችሁም። ሰው የፔሮሉን እዚህ ጋር ላቆመውና በአንዴ ደግሞ ሆል ኢንፎርሜሽን ብሰጣችሁ ላትሄዱ ትችላላችሁ። በሚመጣው ሳምንት ደግሞ እቀጥለዋለሁ። እስቲ አንድ ሌላ ሙዚቃ ላምጣና ላሰማችሁ። አሁን ስቸብል ሄር
እንግዲህ ትንሽ ሙዚቃውን ላቋርጠውና ሁለት ቢዝነሶች የሚሸጡ አሉ ብዬ ጠቅሻቸው ነበር። አንደኛው የሁካ ስቶር ነው፣ ሳውዝ ካሮላይናውን። እሱ ስቶሩም ለመግዛት ትችላላችሁ። የስቶሩ እቃዎች በሙሉ ደግሞ ለመግዛት ትችላላችሁ። የእቃውን ዲቴይል ስደውልን እነግራችኋለን። ሌላው ደግሞ የሄር ሳሎን ነው። ሄር ሳሎን በአትላንታ ነው የሚገኘው። ክላይንቶቻችን ናቸው። ቤቱ በጣም ቆንጆ ነው። አዲስ እቃ ነው ያለው። ፉሊ ፈርኒሽድ ነው። ለሰባት ሰዎች የሚሆን አራት ሴቶች፣ ሶስት ወንዶች ወንበር አለው። መሀል ከተማ ነው የነበረ ነው። እሱም የሚሸጥ ነው። ለመግዛት ፈቃደኛ የሆናችሁ በቲኬ አካውንቲንግ ኤን ታክስ ሰርቪስስ 404-315-1010 ደውሉን። ዲቴይሉን እነግራችኋለን። እሺ።
ችኛ ወያል ሁለት ነው ያለኝ የኦሮሞ ዘፈኖች ግንኛ በጣም ነው የምወዳት። አንድ ሶስት ሁለት ሶስት ጊዜ አዘፍኛታለሁ። ኦኬ ለሚ ኮመርሻል እንዳይመጣ ልቆጣጠረው።
ቶስቲዶስ ኢዝ ሜኪንግ
ኢት አለ ኮመርሻሉን አጠፋዋለሁ። ባክ ኮመርሻል የሚናገረው ሰውዬውም አውቀዋለሁ። እሺ አሁን ኮመርሻሉ ጠፍቷል። ዘፈኑን አዘፍን ያልፈናል። ፈነት ገላን ለኪ ጉራዩ የምትነር ፕሮናንሴሽኑ በስላላውቀው ይችላለሁ። ባዳ ጥሩ ዘፈናት አሁን እንዲያውም ሶስተኛ ጊዜ ነው። ሌላም ኔክስት ዊክ አንድ አጫውታለሁ ደስ የምትለኝ ዘፈናት ሲሆን እንግዲህ ስለትኬሽው ደሞ ትንሽ ልንገራችሁ አሁን 30 ወደ 35ኛ አመታችን ይሄን ነው በቲኬ በታክስና በሂሳብ ስራ let's see what here ስናሰማችሁ
ቲኬ ቲኬ በ1984 ዓመተ ምህረት የጀመረው የቲኬ ግብርና የሂሳብ አገልግሎት ውስብስብ ታክስን በመስራት የሚታወቅና ሙያውን ያስመሰከረ ነው። ደንበኞቻችን በህግ ተጠያቂ እንዳይሆኑ ከሙያዊ ምክር ጭምር የግልና የድርጅት ግብር ታክስ ሪተርን ተገቢውን ድርሻውን ህጉ በሚፈቅደው መንገድ እንዲያገኙ እናደርጋለን። የደሞዝ ስራና የወራዊ ሽያጭ ቀረጥ፣ የትርጉም ስራና የውክልና አገልግሎት እንሰጣለን። የሰርግና ምረቃ ካርዶች በአማርኛ፣ በትግርኛና እንግሊዘኛ እናዘጋጃለን። አገልግሎቱ ሳይሆን የሚቀንሰው የሚከፍሉት ዋጋ ብቻ በሆነ ክፍያ ከተበቃ ባልተናነሰ ተመክሯችን ኢሚግሬሽን ስም ለመቀየርና ለሌሎች ጉዳዮችን አክሩ የሆነ ምክርና አገልግሎት ድርጅት ለሚከፍቱ ጀማሪዎች ብቻ ሳይሆን ለሌሎችም በመጠነኛ ዋጋ የሚያኮራና ተወዳዳሪ የሌለው አውንታዊ ሙያዊ ምክር እንሰጣለን። የቲኬ ልምድና የ26 ዓመት የትምህርት ፍሬ የሚቀስሙበት የእውቀት መጋቢ ፕሮግራማችንን በየሳምንቱ ሐሙስ ከ6 እስከ 7 ፒኤም በቲኬ ሾው tickettax.com ይከታተሉ። በማያጠራጥር ሁኔታ እውቀቶን ይገነባሉ። ብዙ ጉዳዮች ፈጻሚ ወደሆነ ቲኬ ዘንድ ሲሄዱ ቀና ነው መንገዱ። ቲኬ Accounting and Tax Services 404-315-1010 ቲኬ
እሺ ይሄ ማስተዋቂያ አምንበታለሁ። እርግጥ ነው በ1984 ነው የጀመርኩት። ፊልድ የምሱ ነው የጆርጂያ ብቻ ሳይሆን የምሰራው አውት ኦፍ ስቴት ሁሉንም እሰራለሁ። ኤክሰፕት ወደ 8 የሚሆኑ ኢንካም ታክስ የሌላቸው አንሰራም። እሱንም ባለፈው ወር ነግሬያችኋለሁ። እኒ ጥያቄ ለመመለስ የሚችል ሰው ነኝ። ኦፍ ኮርስ የሚያስቸግረኝ ጥያቄ ካለ ደግሞ ለሚቀጥለው ሳምንት ላችኋለሁ። ትንሽ በቴሌፎን ኢንቮልቭድ እንድትሆኑ ፈልጋለሁ፣ ምክንያቱም ከጥያቄ ነው ብዙ እውቀት ልንገበይ የምንችለው። እንግዲህ አሁን ፕሮግራሙ ጥሩ እየመጣ ነው። ዛሬ አሁን ፍሎውለስ ነበረ፣ በጣም ጥሩ ነበር። ኮንትሮል ቦታዎች አሉኝ፣ እነሱ ጋር በደንብ እንደሚሰማ ነው የተሰማኝ። ሲስተሙም ዛሬ በጣም ጥሩ ነው የነበረው። ቴክኖሎጂ ከወደድከው ይወድሃል። ይሄን ሾው ሳዘጋጅላችሁ በሳምንት አንድ ሁለት ጊዜ ቴስት አድርገዋለሁ። ዛሬ አሁን ሁለት የቴስት ሉኗል። ሲስተሙ በደንብ እንደሚሰራ ኦልሞስት በኮንፊደንስ ነው። ቢኮዝ ብዙ ትልቅ ነው ሲስተሙ፣ ግዙፍ ነው። 400 ሰው 4000 ሰው ያለው ላስመስለው ይችላሉ። አይ ዶንት ዋን ጎ ትሩ ዳት ብዙ እንትን ያለው እና አንዳንዴ ሲስተሞቹ ካልተስተካከሉ ድምፁ ጥሩ አይደለም። ኤፈርት ካሳየ ግን በደንብ አፕቱዴት የሆነ ነው። ይሄ አሁን የምትሰሙት ያለ በየሁለት ሳምንቱ፣ በየሁለት ወሩ፣ በየሶስት ወሩ፣ በየአራት ወሩ የሲስተም መቀየርና አጃስት የማድረግ ተደርጎ ነው ክሊር የሚሰማችሁ ያለ። ሌላው አሁን በተለይ ባለፉት አንድ ወር ከምናምን እድገት ካደረግ ነው ምንድን ነው ዛሬውኑ ነው አፕሎድ የምናደርገው እና በአርካይቭስ ልትሰሙን ይችላላችሁ። ይሄ የሰማችሁትን እንደገና ማታ ለሚመጣው ሳምንት 24 አወርስ ኦን ነው፣ ክሊር ነው። ስሙት፣ ያገለግላችኋል። ይሄ ፕሮግራም የተሰራው ህዝባዊ አገልግሎት እንዲሰጥ ነው። እኔም 9 ዓመት ያህል የተንቀሳቀስኩት አንድ ሰው እንኳን ባስተምር ሺህ ሰው እንዳስተማርኩኝ ብዬ ነው የማስበው። ይቀይራቸዋል። የሚቀይረው ምንድን ነው? እኔም ራሴ እኮ ይቀይራሉ። ቢኮዝ በማነብበት ጊዜ አንጎሌ እየሰፋ ነው፣ ብዙ ኤጁኬሽን እያገኘሁበት ነው። ሰው ለብቻችሁ ብቻ አይሆን ሰዎች ነገሩ keep the word going. So watch ነገሩ እንዲሰሙ አርጉ። ከሰሙት በኋላ ሚስ እንደማያርጉ ታውቃለህ። እና እንግዲህ ፕሮግራማችን አሁን እያለቀ ነው። አንዳንድ ጥያቄ ካላችሁ ስለ ታክስ ጉዳይ፣ አንዳንድ የሚሰራም ነገር ካላችሁ አውት ኦፍ ስቴትም ብትሆኑ እንሰራዋለን። አሁን አይደለም እንሰራው፣ በ80ዎቹ ሁሉ የዴንቨር ሁሉ ሰራ ነበር፣ የኒውዮርክ ሁሉ ሰራ ነበር፣ የካሊፎርኒያ ሁሉ ሰራ ነበር። በእጄ ነው የምንሰራ ነበር፣ ኮምፒውተር አልነበረን በዛ ጊዜ። በእጄ ሁሉ ሰርቻለሁ። እሱ ነው ፊልድ። በዙ ታይም ኢንቨስት አድርጌያለሁ። ብዙ አመት ኢንቨስት አድርጌያለሁ። አንዱ ብዙ ነገር ሊሰረች እንችላል። ቁጥር ግን ለቲኬ ሰልችቶኝ ያቅ አያደክመኝም። ፊልዴ ነው። ከፓሽን ጋር ነው የምሰራው። ለዚህ ነው ብዙ ሪሰርች እያረኩ ነው ፕሮግራሙን ማቀርብላችሁ። እንግዲህ ስላዳመጣችሁን በጣም ነው የማመሰግነው። በሚቀጥለው ሳምንት በተመሳሳይ ፕሮግራም እስክንገናኝ ወንድማችሁ ተካ ከለለ ሳህሉ ነኝ። ደህና ሁኑልኝ በላችሁ። ሶሪ ቅርታ እችን አላረግም። መግቢያው እናረጋለን። በዚህ አድርገን ልመጣው ሳምንት በሰባት እስከ ስምንት እንገናኛለን። ልዩ ፕሮግራም አዘጋጅቻለሁ። እናንተ ከሰማችሁኝ እኔ መናገሩን አላቆም። እንግዲህ ጥያቄና አስተያየት ቢኖራችሁ በስልክ ቁጥራችን 404-315-1010 እንደገና ደግመዋለሁ፣ 404-315-1010 ደውልልን። ደህና ሁኑልኝ።